ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ አድማጮቻችን እንደምን አመሻችሁ። እግዚአብሔር ያለፉትን ቀናት ሁሉ በሰላም ውስጥ ጠብቆን ከቃሉም አድይ የመገበን ነው። ለዚህች ሳምንት መጨረሻ ቀን አድርሶናል። እግዚአብሔር ይክበር ይመስገን። እውነት በመንፈሳዊ ኮረጆአችን ውስጥ እግዚአብሔር ደግሞ ብዙ ቁም ነገሮችን እንደሰነቀልን ለሕይወት ዘመናችን ምርኩዝ የሚሆነንን የምንመራበትን ሐላቁን መንፈሱንም ደግሞ እግዚአብሔር አብዝቶ እንዳፈሰሰልን እምነታችን ዛሬም ደግሞ እንዲሁ ይናገረናል። እግዚአብሔር እንደኛ አቀራረብ ይገናኝናል። በዚህ ሰዓት ልባችንን አዘጋጅተን ወደ ጸጋው ዙፋኑ እንቅረብ። ዛሬም ደግሞ ተከታታዩን የገላትያ መጽሐፍ ጥናታችንን ይዘንላችሁ ቀርበናል። በሚኖርን ክፍለ ጊዜ ሁሉ እንግዲህ ከኛ ጋር እስከ መጨረሻ እንድትቆዩ ተስፋ እያደረግን እንደተለመደው ይህንን ዝማሬን እንጋብዛችኋለን። አሁን ወዳጆቼ የኢየሱስ ክርስቶስ አገዛዝ አልተመቻችሁምን? ወይንስ ደግሞ የቤቱን ኪራይ ጨምሮባችሁ ወይንም ደግሞ ግብር ሳትገብሩ ቀርታችሁ አባረዋችሁ አሳዷችሁ ያውቃልን? እግዚአብሔር በሰላም ውጡ በሰላም ግቡ የሚልን ቋንቋ አለው። እኔና እናንተን ታዲያ እግሮቻችን በዚህ መንገድ ይራመዱ ዘንድ ቅዱስ አመላክቶቹን ስለኛ ያዘዘ ያው በቅንነት ይመራናል። እግዚአብሔር ይክበር ይመስገን። አውታሩ ከበደ በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው ይያልን ወደ ጸሎት እናልፋለን። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እናመሰግናለን ያለፉትን ቀናት ሁሉ በሰላም ውስጥ ስለጠበከን ከቃልህም ደግሞ እግዚአብሔር ሆይ የምንኖርበትን ጸጋ ስላበዛህልንና እንድንማር ስለረዳህን ተመስገን። ዛሬም ደግሞ እግዚአብሔር ሆይ ነው በፊት ቁጭ ብለናል። ልጆች አንተን ሽተን አንተን ብለን ቀርበናል። እግዚአብሔር ሆይ አስተምረን ተናገረን። እባክህ እንደሰማነው በእውነት ደግሞ መኖር እንድንችል እርዳን። ሌሎች በጨለማ ያሉትን ማዳን የምንችልበትን ጸጋና ኃይልን ምስጠን። በዚህች ምሽት ከኛ ጋር አሁን አስተማሪውን መንፈስ ቅዱስን ደግሞ ላክልን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም አሜን። ትናንትናው ምሽት ክፍለ ጊዜ ጥናታችን ሐዋርያው ጳውሎስ የሐዋርያነት ስልጣኑን ያገኘው በእግዚአብሔር ፈቃድ እንደሆነ አስረግጦ ስለተናገረው በስፋት መመልከታችን የሚታወስ ነው። ከዚያም ማለፍ ብለን ሶስቱን የሐዋርያው ጳውሎስ የሕይወት ገጽታዎችን አንድ ባንድ አንስተን መነጋገራችን ይታወሳል። እግዚአብሔር ይክበር ይመስገን። ከትላንትናው ምሽት ክፍለ ጊዜ ጥናታችን ብዙ ቁም ነገሮችን እንዳተረፋችሁ እምነታችን ነው። እኔንም እግዚአብሔር እንደናንተው በዚህ በስቱዲዮ ውስጥ ይባርከኛል፣ ይናገረኛል፣ ይቆነጥጠኛል፣ ያቀናኛል። ልጅ አበበ በዚህ መንገድ ተመራ አይለኛል። እግዚአብሔር ታላቅ ነው፣ ስሙ ይክበር። ትላንትና ቃል እንደገባንላችሁ እንግዲህ ከዚህ ከቀላቲያ መልእክቱ ከምዕራፍ 2 ቁጥር 1 እስከ 14 ያለውን በስፋት እንመለከታለን ማለት ነው። እስቲ መጽሐፍ ቅዱሶቻችን እንደተለመደው እንግዲህ አስቀድማችሁ ገለጥ ገለጥ አድርጉና ገላትያ ምዕራፍ 2 ቁጥር 1 እንተመልከቱ። አድማጮች በዚህ በገላትያ መልእክት ጳውሎስ ስለ ግል ሕይወቱ ወደሚገልጽበት ሁለተኛው ክፍል መጥተናል። ጳውሎስ ወንጌልን በቀጥታ ከኢየሱስ ክርስቶስ መቀበሉንም ባለፉት ጊዜያት ጥናቶቻችን አንድ ባንድ ተመልክተናል ወይም ደግሞ አይተናል። ይህ ወንጌል ለሌሎች ሐዋርያትም ከራሱ ከኢየሱስ ክርስቶስ አፍ የሰሙት አይነት ወንጌል ነውን? ወንጌል አንድ መሆኑንና ይህንንም በተመለከተ ጳውሎስ በኢየሩሳሌም ከሌሎች ሐዋርያት ጋር ያደረገውንም ንግግር እንመለከታለን። በኢየሩሳሌም የነበረች ቤተ ክርስቲያንም ጳውሎስ የሚሰብከውን ወንጌል ትክክለኛነት ትቀበላለች። እስቲ ቁጥር 1 እናንብብ። ከዚያ ወዲያ ከ14 ዓመት በኋላ ከበርናባስ ጋር ቲቶን ደግሞ ይዤ ወደ ኢየሩሳሌም ሁለተኛ ወጣሁ ሲል ይናገራል። ቲቶን ይዞ መሄዱ የጳውሎስን አስተዋይነት ያመለክታል። ቲቶ ወጣት ሰባኪና በወገኑም ከአዛብ ወገን የነበረ ነው። በሐዋርያት ሥራ ምዕራፍ 15 የምንመለከተው በኢየሩሳሌም የተደረገው ጉባኤ የመጀመሪያ ጉባኤ ሳይሆን እንደማይቀር አስባለሁ። ሰው የሚድ ነው በእግዚአብሔር ጸጋ ነው ወይስ የሙሴን ሕግ በመፈጸም የሚለው ጥያቄ ተገቢውን ምላሽ ያገኘው በዚህ ጉባኤ እንደነበር ይታወሳል። ይህንን ልብ እንድትሉ ፈልጋለሁ። ጳውሎስ ቲቶን ይዞት የሄደውም በሙሴ ሕግ መሠረት ማንም እንዲገረዝ ጫና እንደሚያደርግ ማስረጃ እንዲሆነው ነበር። ምንም እንኳ ቲቶ በትውልዱ ከአዛብ ወገን ቢሆንም የግርዛትን ሥርዓት አልፈጸመም ነበር። የአይሁድ እምነት አክራሪዎች በክርስቶስ ያመኑ ሁሉ የሙሴንም ሥርዓት መጠበቅ እንዳለባቸው በኢየሩሳሌም ያለች ቤተ ክርስቲያን አቋም እንደሆነ አድርገው እያስተማሩ ነበር። ከኢየሩሳሌም አማኞች አብዛኞቹ አይሁዳውያን ነበሩ። ብዙዎቹም ለአምልኮ ወደ አይሁድ ምኩራብ የመሄድ ልማድ ነበራቸው። ይሁን እንጂ ስብሰባው የክርስቲያኖች እንጂ የአይሁዳውያን ስብሰባ አልነበረም። ጳውሎስና በርናባስ ወደዚህ ጉባኤ የሄዱትም ስለ ሕግና ስለ ጸጋ ትክክለኛውን የሐዋርያትን አቋም ለመረዳት ነበር። ቁጥር 2ን ተመልከቱ። እንደ ተገለጠልኝም ወጣው ይላል። እንደ ተገለጠልኝም ወጣው ምናልባትም በከንቱ እንዳልሮጥ ወይም በከንቱ ሮጭ እንዳልሆን ባዛብ መካከል የምሰብከውን ወንጌል አስተዋወቅኳችሁ። ዋኖች ግን መስለው ለሚታዩ ለብቻቸው አስተዋወቅኳቸው ሲል ይናገራል። ሌሎች ሐዋርያት ከሚሰብኩት የተለየ ወንጌል ቢሰብክ ትልቅ ችግር ላይ እንደሚወድቅ ጳውሎስ ተረድቷል። በከንቱ እንዳልሮጥ ወይም በከንቱ ሮጭ እንዳልሆን ሲል ይናገራል። ስለዚህም ወደ ሐዋርያት ዘንድ ሄዶ የሚሰብከውን ወንጌል ትክክለኛነት ማረጋገጥ ፈለገ። ቁጥር 3 እና 4 እናንብብ። ነገር ግን ከኔ ጋር የነበረ ቲቶ እንኳን የግሪክ ሰው ሲሆን ይገረዝ ዘንድ ግድ አላሉትም። ነገር ግን ባሪያዎች ሊያደርጉን በክርስቶስ ኢየሱስ ያለንን አርነታችንን ይሰልሉ ዘንድ ሾልከው በስውር ስለገቡ ስላሰተኞች ወንድሞች ነበረ ሲል ይናገራል። ጳውሎስ ወንጌልን በሚሰብክበት ቦታ ሁሉ እየተከታተሉ የሚሰልሉት ሰዎች ነበሩ። ምንም እንኳን ራሳቸው አማኞች ባይሆኑም እነዚህ ሰዎች ወደ አማኞች መካከል ሾልኮ የገቡት በክርስቶስ ምን ያህል ነጻ መሆናቸውን ለመሰለል ነበር። ወጣቱ ሰባኪ ቲቶ በትውልዱ ግሪካዊ ቢሆንም ጳውሎስ ግን እንዲገረዝ እንዳላስገደደው ተረድቷል። በኢየሩሳሌም የነበሩ ሰዎችም ደህንነትን ለማግኘት አንድ ሰው የግድ መገረዝ አለበት የሚል አመለካከት አልነበራቸው። የወንጌልም እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓትስ እንኳን ለቀናል ተገዛንላቸውም ሲል በቁጥር 5 ላይ ይናገራል። እነዚህ አሰተኛ ወንድሞች ቲቶ የግድ መገረዝ እንዳለበት ቢወተውቱም ጳውሎስ ግን ደህንነትን ለመቀበል ግርዛት አስፈልጊ እንዳልሆነና ያንንም ባለማድረጉ አንዳችም የሚጎለው ነገር እንደማይኖር ይናገራል። አለቆች የመሰሉት ግን ይላል ቁጥር 6 ላይ አለቆች የመሰሉት ግን በፊት ማን እንደነበሩ አይገደኝም። እግዚአብሔር የሰውን ፊት አይቶ አይደለም። አለቆች የመሰሉት አንዳች እንኳን አልጨመሩልኝምና ይላል። ጳውሎስ የሚሰብከው የእግዚአብሔርን ጸጋ ነበር። ሌሎች ሐዋርያትም የሚሰብኩት የእግዚአብሔርን ጸጋ ነበር። ስለዚህ በመካከላቸው ምንም ልዩነት አልነበረም። ጳውሎስ ከሌሎች ሐዋርያት ምንም የሚቀበለው አዲስ ነገር አልነበረም። ተመልሰው ግን ጴጥሮስ ለተገረዙት የሆነው ወንጌል አደራ እንደተሰጠው እንዲሁ ለኔ ላልተገረዙት የሆነው ወንጌል አደራ እንደተሰጠኝ አዩ ይላል። ቁጥር 7ን ይመለከቷል። በጳውሎስና በጴጥሮስ መካከል ፍጹም ህብረትና አንድነት ነበር። ያንዱ ሐሳብ ከሌላው የሚጋጭ አልነበረም። ጳውሎስ ላልተገረዙት ማለትም ለአዛብ ወንጌልን ለመስበክ ሲጠራ፣ ጴጥሮስ ደግሞ ለተገረዙት ማለትም ለአይሁዳውያን ወንጌልን እንዲሰብክ ተጠርቷል። ይህንን ነጥብ ያዙ። ጳውሎስ ላልተገረዙት ማለትም ለአዛብ ወንጌልን ለመስበክ ሲጠራ፣ ላልተገረዙት ማለትም ለአዛብ ወንጌልን ለመስበክ ሲጠራ፣ ጴጥሮስ ደግሞ ለተገረዙት ማለትም ለአይሁዳውያን ወንጌልን እንዲሰብክ ተጠርቷል። እስቲ አሁን ደግሞ አለፍ ብለን ይህንን ጥቅስና አንብብ። ለተገረዙት ሐዋርያ እንዲሆን ለጴጥሮስ የሰራለት ለኔ ደግሞ ለአዛብ ሐዋርያ እንዲሆን ሰርቷልና ደግሞ የተሰጠኝን ጸጋ አውቀው አይማድ መስሎ የሚታዩ ያዕቆብና ኬፋ ዮሐንስም እኛ ወደ አዛብ እነርሱም ወደ ተገረዙት ይሄዱ ዘንድ ለኔና ለበርናባስ ቀኝ እጃቸውን ሰጡን። ዶችን እናስብ ዘንድ ብቻ ለመኑን። ይህንም ደግሞ ላደርግ ተጋው ይላል። ከቁጥር 8 እስከ 10 ያለውን ስፍራ ተመልከቱ አድማጮች። ሌሎች ሐዋርያት በሙሉ የጳውሎስን ሐዋርያነት ተቀብለዋል። እጃቸውን ሰጡን የሚለው ቃል ህብረትን የሚያመለክት ሲሆን ይህም በአዲስ ኪዳን ውስጥ ከፍተኛ ስፍራ የሚሰጠው ቃል ነው። በሌላ አነጋገር የክርስቶስ የሆነውን ነገር ሁሉ ከሌሎች ጋር መከፋፈል እንደማለት ነው። ልብ በሉ። በሌላ አነጋገር እጃቸውን ሰጡን የሚለው ቃል የክርስቶስ የሆነውን ነገር ሁሉ ከሌሎች ጋር መከፋፈል እንደማለት ነው። በኋላ በእምነታቸው ምክንያት በደረሰባቸው አሳዛኝ ሁኔታ ውስጥ የነበሩ የኢየሩሳሌምን ክርስቲያኖች ለመርዳት ጳውሎስ መዋጮ ይዞላቸው መምጣቱን እንመለከታለን። ይህ ማህበራዊ አገልግሎት ነው። እኛ የወንጌላውያን አብያተ ክርስቲያኖች የምንወቀስበት አንዱና ዋነኛው ትልቁ ነገር ይህን በሚመለከት ነው። ተግባር ነክ በሆነ ጉዳዮች በሚያተኩረው መልእክቱ ያዕቆብ ይህን በተመለከተ ሲናገር ወንድም ወይም እህት ራቁታቸውን ቢሆኑ የለት ምግብንም ቢያጡ ከናንተ አንዱ በደና ሂዱ እሳት ሙቁ ጥገቡ ምቢላቸው ለሰውነት ግን የሚያስፈልጉትን ባሰጧቸው ምን ይጠቅማቸዋል? እንደዚሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው ሲል ይናገራል። ያዕቆብ ምዕራፍ 2 ከቁጥር 15 እስከ 17 ያለውን ስፍራ ይመለከቷል።
ደግመን ስንጮ በፊት ባየረጨ ሰብረን በንስሐልን በቤት ያኖሩናል ዘላለም እንኖራለን በቤት ግኔ የተገኘ ዘላለም እንኖራለን በቤት ግኔ የተገኘ
እግዚአብሔር ይክበር ይመስገን። ከዚህ በመቀጠል ደግሞ አድማጮች የጳውሎስና የጴጥሮስ በአንጾኪያ መገናኘት የሚያወሳውን ክፍል አብረን እንመለከታለን። ጳውሎስ ስለ ግልዮቱ በሚናገርበት የመጀመሪያው ክፍል ከጌታ ኢየሱስ ክርስቶስ ጋር በምድረ በዳ ስላሳለፈው ተሞክሮ እንዲሁም ከሌሎች ሐዋርያት ጋር በኢየሩሳሌም ስላደረገው ግንኙነት አመልክቷል። አሁን ደግሞ ከስምዖን ጴጥሮስ ጋር በአንጾኪያ ስለመገናኘቱ ነው የሚነግረን። ምንም እንኳ አይሁድና አሕዛብ በአንድነት የሚኖሩባት ብትሆንም አብዛኞቹ የአንጾኪያ ነዋሪዎች አረማውያን ነበሩ። ጥንታዊቷ ቤተ ክርስቲያን በእንዴት ያለ ጥበብና ማስተዋል በዚያ አካባቢ እንደተንቀሳቀሰች በሚገባ ካልተረዳነ በቀር በአካባቢው የተከናወነውን ነገር ለመረዳት ሊያዳግተን ይችላል። ከጌታ አራት ጋር በተያያዘ ሁኔታ የሚያከብሩት የፍቅር ግብዣ የሚሉት በዓል ነበራቸው። ስለዚህ ርዕሰ ጉዳይ ጳውሎስ በአንደኛ ቆሮንቶስ መልእክቱ ብዙ የሚነግረን ነገር ይኖረዋል። የጥንት ክርስቲያኖች የጌታን ራት ሥርዓት ከመፈጸማቸው በፊት የፍቅር ግብዣ የሚባል ግብዣ ያደርጉ ነበር። ከአረማውያን ወገን የሆኑ አንዳንድ ሰዎች ክርስትናን ሲቀበሉ በቤተ ክርስቲያን ውስጥ ቀድሞ ያልነበረ ችግር ይታይ ጀመር። የቤተ ክርስቲያን አባሎች የነበሩ አይሁዳውያን እድሜያቸውን በሙሉ ለጣዖት የተሰዋ ሥጋ በልተው አያውቁም። አረማውያን ግን ጣዖት አምላኪዎች ስለነበሩ ለጣዖት የተሰዋ ሥጋ መብላት ለነርሱ አዲስ ነገር አልነበረም። ከዚህም ሌላ በሙሴ ሕግ የተከለከለውን የአሳማ ሥጋ ይመገቡ ነበር። እነዚህ ሰዎች በዚህ ሁኔታ ስላደጉ ለነርሱ ይህን ማድረግ አለማድረጋቸው ልዩነት አልነበረውም። ታዲያ አይሁዳውያን ክርስቲያኖች እንዳይሰናከሉ ምን መደረግ አለበት ትሉ ይሆናል። በአንጾኪያ በነበረችው ቤተ ክርስቲያን ክርስቲያኖችን በሁለት የተለያየ ማዕድ ማገልገል እንደ መፍትሄ ተወስዷል። አንዱ ለአይሁዳውያን፣ ሌላው ደግሞ ለአሕዛብ ወይም ለአረማውያን። ይህ ነው እንግዲህ መፍትሄ ሆኖ የቀረበው። ጳውሎስ የሚመገበው ከአሕዛብ ጋር ነበር። ምንም እንኳ በትውልዱ አይሁዳዊ ቢሆንም ሥጋ መብላትም ሆነ አለመብላት ወደ እግዚአብሔር አያቀርበንም የሚል እምነት ስለነበረው ከአሕዛብ ጋር አብሮ መብላቱ ለእርሱ ልዩነት አልነበረው። ጴጥሮስ ወደ አንጾኪያ በመጣበት ጊዜ ግን ሁኔታው ለእርሱ አዲስ ነበር። ምንም እንኳ ክርስትናን ቢቀበልም እንደ አይሁድነቱ በሙሴ ሕግ የተከለከለ ሥጋ በልቶ አያውቅም። ወደ ቄርኔሊዮስ ቤት እንዲሄድ ጌታ ባዘዘው ጊዜ የሰጠውን መልስ ብዙዎቻችን እናስታውሳለን። ይህንም በተመለከተ የሐዋርያት ሥራ ምዕራፍ 10ን ተመልከቱ። የሐዋርያት ሥራ ምዕራፍ 10ን በኋላ ተመልከቱ። ለመጸለይ ወደ ቤቱ ጣሪያ ወጥቶ በነበረበት ጊዜ በራእይ እርኩስ የሚባሉ እንስሳት የነበሩበት አንድ ትልቅ ሸማ ሰማይ ላይ አየ። ወዲያውም ተነሳና አርደ ብላ የሚል ድምፅ ሰማ። ጴጥሮስ ግን እርኩስና ጸያፍ ነገር በልቼ አላውቅም በማለት መለሰ። ለዚህ አባባሉ የተሰጠው ምላሽ እግዚአብሔር የቀደሰውን እርኩስ ወይም ጸያፍ ነው ማለት የለብህም የሚል ነበር። ወደ አንጾኪያ ከመምጣቱ በፊት ጴጥሮስ ለዓመታት ክርስቲያን ነበር። ይሁን እንጂ የአይሁድን ሥርዓትና ወግ ያከብር ነበር። ወደ አንጾኪያ ሲመጣ አማኞች በሁለት የተለያየ ማዕድ ማለትም አሕዛብና አይሁዳዊ በመባባል ሲመገቡ ተመለከተ። ይህን ሲመለከት ጴጥሮስ ያሳየውን ሁኔታ ቀጥለን እንመልከት። እስቲ አሁን ደግሞ አለፍ ብላችሁ ቁጥር 11ና 12ን ተመልከቱ። ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት፣ ይፈረድበት ዘንድ ይገባ ነበርና፣ አንዳንድ ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብሮ ይበላ ነበርና፣ በመጡ ጊዜ ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበርና ከእነርሱ ተለየ ሲል ይናገራል። የምሳ ወይም የራት ሰዓት ሲደርስ ጴጥሮስ ከአይሁዳውያን ጋር አብሮ ሲበላ፣ ጳውሎስ ግን ከአረማውያን ጋር አብሮ ይበላ ነበር። ምናልባትም ጴጥሮስ የተጠበሰ የአሳማ ሥጋ አረማውያን ማዕድ ላይ አይቶ ሊሆን ይችላል። ይህ ደግሞ በጣም ሊያሳዝነውና ሊያስከፋው እንደሚችል ግልጽ ነው። ይሁን እንጂ መብል ወደ እግዚአብሔር ሊያቀርበን ወይም ከእግዚአብሔር ሊያርቀን እንደማይችል በመረዳቱ ስለ ምግብ የነበረውን አይሁዳዊ መሠረት ያለውን አመለካከቱን ትቷል። ስለዚህም በፍጹም የሊና ነጻነት ከአሕዛብ ጋር አብሮ ይመገብ ነበር። በኋላ ላይ ግን ከኢየሩሳሌም የመጡ አንዳንድ ክርስቲያን አይሁዳውያንን ሲመለከት ከአይሁዳውያን ጋር አብሮ ሲመገብ እንዲታይ አልፈለግም። ይህን የታዘበው ጳውሎስ ደግሞ ምን እንዳለው ሲናገር ከቁጥር 13 እና ከቁጥር 14 መመልከት ይቻላል። እንዲህ ይላል፣ የቀሩትም አይሁድ ደግሞ በርናባስ እንኳ በግብዝነታቸው እስከ ተሳበ ድረስ ከእርሱ ጋር አብረው ግብዞች ሆኑ። ነገር ግን እንደ ወንጌል እውነት በቅንነት እንዳልሄዱ ባየው ጊዜ በሁሉ ፊት ኬፋን አንተ አይሁዳዊ ሳለህ ባይሁድ ኑሮ ያይደለ ባዛብ ኑሮ ብትኖር አዛብ ባይሁድ ኑሮ ሊኖሩ እንዴት ግዳልሃቸው አልኩት ይላል። እነዚያ ከኢየሩሳሌም የመጡ ወንድሞች የአይሁዳ መጋገብ ሥርዓትን የሚከተሉ ነበሩ። ሰዎች ከጸጋ በታች መሆናቸውን እስከተገነዘቡ ድረስ የትኛውንም ያመጋገብ ልማድ መከተላቸው ይህን ያህል ግምት ውስጥ የሚገባ ነገር አይመስለኝም። ሰዎች የፈለጉትን አይነት ምግብ የመመገብ መብት አላቸው፣ ያልፈለጉትን አይነት ምግብም ያለመብላት መብት አላቸው። በዚህ ምክንያት ጸብና ክርክር መፈጠር የለበትም። ጴጥሮስ በወሰደው ወላዋይ አቋም በክርስቶስ ካገኘው ነጻነት ይልቅ ወደ አይሁድ ሥርዓት ቀንበር መመለስን መርጧል። በዚህ አቋሙ ጳውሎስ ገስጾታል። ከዚህ ተክሳጽ የምንመለከታቸው አንዳንድ ቁም ነገሮች ይኖራሉ። እንደ አረማውያን አማኞች መኖሩ ጴጥሮስ ትክክል ነው ብሎ ካሰበ፣ ልብ በሉ፣ እንደ አረማውያን ሥርዓት መኖሩ ጴጥሮስ ትክክል ነው ብሎ ካሰበ አረማውያንን እንደ አይሁዳውያን መኖር አለባችሁ ለማለት ምን ምክንያት ይኖረዋል? ከእግዚአብሔር ጸጋ የተነሳ ወዳጆቼ ጴጥሮስ የተለማመደውን ነጻነት አረማውያን ክርስቲያኖችስ የማይለማመዱበት ምን ነጻነት ይኖራል? ይህንን መረዳት እግዚአብሔር ለእያንዳንዳችን ይስጠን። እንግዲህ የዛሬውን ትምህርታችንን እዚህ ላይ እናበቃለን። በነገው ምሽት ክፍለ ጊዜያችን እንግዲህ እግዚአብሔር ወዶና ፈቅዶ ለዚያ ካደረሰን በእምነት ስለሚገኘው ጽድቅ አስተምሮ የሚናገረውን ክፍል ይዘንላችሁን ቀርባለንና ገላትያ ምዕራፍ 2 ከቁጥር 14 እስከ 20 ያለውን ክፍል አንብባችሁ ቆዩን። ገላትያ ምዕራፍ 2 ከቁጥር 14 እስከ 20 ያለውን ክፍል አንብቡ። እግዚአብሔር ስለነበረን ጊዜ ይክበር ይመስገን። ደህና ሁኑ። እግሮቻችሁ በረገጡበት ስፍራ በገባችሁትና በወጣችሁበትም ስፍራ ሁሉ እግዚአብሔር ጸጋውን ያብዛላችሁ፣ ጥበቃውንም እንዲሁ እግዚአብሔር ከጸባወቱ ይላክላችሁ እያልን የምንሰናበታችሁ በጌታ ወንድሞቻችሁ ቴክኒሻን አለማየው ዳዊትና በትምህርቱ በኩል ያበበ ከበደ ወርቅ የነበርኩኝ ሰላም።
አስገርሙኛ አፍቅር ቢቻኑኛ
So I feel good about it.